The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ድጋፍ በሚያስፈልግበት ጊዜ ክልሉ መንግስት እየጠየቀ ህዝቡን በማስተባበርና ከህዝቡ ጋር ሰፋፊ የሆነ መድረኮችን በማድረግ ነው የተቆጣጠረው ማለት ነው። ስለዚህ በዋናነት የተፈጠረውም ነገር የተቆጣጠረው ህዝቡና መንግስት ነው ማለት ነው። መንግስት የመሪነት ሚናውን እየተጫወተ ህዝቡ ደግሞ የተሳትፎ ሚናውን እያረጋገጠ የሄደበት ስለሆነ ይሄ በወታደራዊ አስተዳደር ስር የሚለው ነገር በፍጹም ተቀባይነት የለውም ማለት ነው።
የክልሉ አስተዳደር ቃል አቀባይና የካቢኔ አባል አቶ ፈቃዱ ተሰማ ናቸው። በሶስት የኦሮሚያ ከተሞች የሚገኙ የኦሮሞ ፌዴራሊስት ኮንግረስ ፓርቲ አባላት ክልሉ ወታደራዊ አስተዳደር ስር ይገኛል ሲሉ በቅርቡ ለአሜሪካ ድምፅ የተናገሩትን ካስተባበሉበት የተወሰደ ነው። አቶ ፈቃዱ በተለይ ከአሜሪካ ድምፅ ጋር ያደረጉትን ቃለ ምልልስ በምሽቱ አብይ ርዕስ እናቀርባለን።
ዩናይትድ ስቴትስ በዲሞክራሲያዊ መንገድ የተመረጠውን የደቡብ አፍሪካ መንግስት ለማጣጣል ሙከራ ታደርጋለች ሲሉ የገዢው ፓርቲ ቃል አቀባይ ዚዚ ኮድዋስ ክስ አሰሙ። በዚህም ላይ ዝርዝር ዘገባ ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሰኞ ግንቦት 8 2008 ዓ.ም አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን።
አቀናባሪያችን ብርሃን ኃይሉ ናት። በርከት ያሉ ዝግጅቶችና ሳምንታዊ ቅንብሮችም ይዘናል። የስርጭት መሐንዲሳችን ኦድሬስ ሪገስ ነው። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ዩናይትድ ስቴትስ በዲሞክራሲያዊ መንገድ የተመረጠውን የደቡብ አፍሪካ መንግሥት ለማጣጣል ሙከራ ታደርጋለች ሲሉ የገዢው ፓርቲ ቃል አቀባይ ዚዚ ኮድዋስ ክስ አሰሙ። የሁለቱ መንግስታት ተጠሪዎች ግን በሁለቱ መንግስታት መካከል ያለው ግንኙነት እንደ ቀድሞ ጠንካራ ነው ይላሉ። የገዢው የአፍሪካ ብሔራዊ ኮንግረስ ቃል አቀባይ ወቀሳቸውን ያሰሙት ሰንዴ ታይምስ የሚባለው የእንግሊዝ ጋዜጣ የደቡብ አፍሪካው ዘረኛ አገዛዝ እንደ አውሮፓ አቆጣጠር በ1962 ዓ.ም ኔልሰን ማንዴላን ሲያስር የአሜሪካው ማዕከላዊ ስለላ ተቋም ሲአይኤ እገዛ ነበረበት ብሎ በመዘገቡ ነው። ጋዜጣው አሁን በሕይወት የሌሉ አንድ የሲአይኤ ወኪልን ጠቅሶ ማንዴላ የኮሚኒዝም አቀንቃኝ ናቸው ብላ ዩናይትድ ስቴትስ ታምናለች ያሉትን አስታውሶ ነበር የጻፈው። ማንዴላ ዘረኛውን አገዛዝ በመቃወማቸው ለ27 ዓመታት እስር ቤት ውስጥ እንደማቀቁ ይታወቃል። መጽሔት ዘገባ ያክልበታል ወደ ኋላ ላይ።
በኬንያው የምርጫ ኮሚሽን ውስጥ ለውጥ እንዲደረግና የኮሚሽኑ አባላትም ከስራቸው እንዲነሱ የሚጠይቅ በአንድ ወር ውስጥ ዛሬ ሶስተኛውን ሰኞ መያዙ ተገለጠ። በዚህም በመቶዎች የሚቆጠሩ ሰላማዊ ሰልፈኞች ናቸው ናይሮቢ ውስጥ የተሰባሰቡት። አብዛኞቹ የተቃዋሚ ጣምራ አባላት የሆኑበት ሰላማዊ ሰልፈኞች የአገሪቱን የምርጫና የድንበር ኮሚሽን ለገዢው ፓርቲ ያደላ ነው ሲሉም ይከሳሉ። እናም ነጻ ትክክለኛና ተጠያቂነት ያለው ምርጫ ማካሄድ የሚችል ኮሚሽን አይደለም ነው ያሉት። የተቃዋሚው መሪና ለውጥ የሌለበት ምርጫ አይካሄድም የሚል መፈክር ያነገበውን ሰልፍ የሚያስተባብሩት ሴናተር ጄምስ ኦሬንጎ ይህን የምርጫ ኮሚሽን እስካለ ድረስ ሀቀኛ ምርጫ ሊካሄድ አይችልም ማለታቸውም ተሰምተዋል። ፖሊስ ጥበቃውን አጠናቅሮ መተላለፊያዎችን ስለዘጋ ሰልፈኞቹ በዛሬው ቀን ንግግሮች ወደሚደረጉበት አካባቢ መዝለቅ እንዳልቻሉ ተገልጠዋል። አንድ ሰልፈኛ በፖሊስ ተተኩሶበት በመቅሰሉ ወደ ሆስፒታል መወሰዳቸውን የምክር ቤት አባሉ ኦሬገን ተናግረዋል። ኬንያ እንደ አውሮፓውያን ዘመን አቆጣጠር በመጪው 2017 ዓ.ም ነሐሴ ወር ፕሬዚዳንታዊና ምክር ቤታዊ ምርጫዎችን ለማድረግ ማቀዷ የሚታወቅ ነው።
ዋና መስሪያ ቤቱ ሎንዶን የሆነው የግሎባል ዊትነስ የሚባለው ድርጅት አዲስ ባወጣው ዘገባ እንግሊዝ ውስጥ የሚገኘው የሴብል ማዕድን ኩባንያ በላይቤሪያዋ ጠበቃው ቫኒ ሸርማን አማካኝነት ለከፍተኛ የላይቤሪያ ባለስልጣናት ከአንዳንድ የሚጠረጠሩ ስጦታዎች በተጨማሪ የ950,000 በላይ ጉቦ ማብላቱን አጋለጠ። አታላዮቹ በሚል ርዕስ የወጣው ይኸው ዘገባ ሳብል የላይቤሪያን ማዕድን ኮንትራት ለማግኘት በማሰብ ነው ጉቦ ያበላው ተብሏል። የፕሬዚዳንት ኤለን ጆንሰን ሰርፊል ገዢ ፓርቲ አማካሪ የሆኑት ጠበቃ ሸርመን ኮንትራቱን ለማግኘትና የላይቤሪያን የስምምነት ሕግ ለመቀየር እንዲቻል የሳብል ማዕድን ኩባንያ ለከፍተኛ ባለስልጣናት ጉቦ መስጠት እንዳለበት ተናግረዋል ተብሏል።
ባለፈው ሳምንት ወህኒ የወረዱት የኡጋንዳው ተቃዋሚ መሪ ኪሳ ቢሴጂ ላይ ስለቀረበው የሀገር ክህደት ወንጀል መንግስትና ፖሊስ ማብራሪያ መስጠት አለባቸው ሲሉ አንድ የቀድሞ የኡጋንዳ ጠቅላይ ፍርድ ቤት ዳኛ ተናገሩ። እንደ አውሮፓውያን የዘመን አቆጣጠር ባለፈው የካቲት 18 በተካሄደው ፕሬዚዳንታዊ ምርጫ ከወቅቱ መሪ ዮዌሪ ሙሴቪኒ ጋር የተወዳደሩት ቢሴጄ ባለፈው ሳምንት ረቡዕ ነው ካምፓላ ውስጥ የታሰሩት። እንደ አውሮፓውያን የዘመን አቆጣጠር ከ1986 ጀምሮ ስልጣን ላይ የቆዩት ዮዌሪ ሙሴቪኒ በአገሪቱ ብሔራዊ ምርጫ ኮሚሲዮን አሸናፊነታቸው ይፋ ተደርጎ ቃለ መሐላ የፈጸሙት ባለፈው ዓመት መሆኑም ይታወሳል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አዲሱ የሊቢያ መንግስትና የተደቀነበት የጸጥታ ችግር በዛሬው ዕለት ቪየና ላይ የተሰባሰቡት የተለያዩ አገሮች ዲፕሎማቶች አብይ ትኩረት እንደሚሆን ተዘገበ። እንደ አውሮፓውያን የዘመን አቆጣጠር የ2011ን የቀድሞ የሊቢያ መሪ ሙአመር ጋዳፊ ከስልጣን መወገድ ተከትሎ የተከሰተውን ቀውስ ለመቋቋም እየተንገታገተች ባለችው አገር ዘለቄታ ጉዳይ ላይ መምከር ነው። ጄፍ ኮስተር ያጠናቀረው አጭር ዘገባ አሉላ ከበደ ያቀርባል።
ሊቢያን አንድ ያደርጋል በሚል ምዕራባውያን አገሮች ተስፋ በጣሉበት በብሔራዊ መንግስት ምስረታዊ ስምምነት እቅድ ላይ ያተኮረውን ይህን ጉባኤ የሚመሩት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪና የጣሊያን አቻቸው ፓሊዮ ጀንቲሎኒ ናቸው። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ኬሪ ከዮርዳኒሱ የውጭ ጉዳይ ሚኒስትር ናስር ጁዴ ጋርም በከተማይቱ በሚገኘው የቢስቶል ሆቴል ከዋናው የዲፕሎማቶቹ ጉባኤ ቀደም ብሎ መመካከራቸው ተዘግቧል። ዓለም አቀፍ እውቅና ያለው የሊቢያ መንግስት ከምስረታው አንስቶ ከተቀናቃኝ አንጃዎች ብርቱ ፈተና እንደተደቀነበትም ይታወቃል። የሽግግር መንግስቱ ወደ ጎረቤት ቱኒዚያ ድንበር ተሻጋሪ ጥቃት በሚፈጽመውና በስርጢ ከተማ መናኸሪያውን ባበጀው ጽንፈኛው እስላማዊ ቡድን አይሲልም ሌላ ፈተና እንደተደቀነበት ይታወቃል። አንድ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን ዛሬ ለጋዜጠኞች እንደገለጡት ዲፕሎማቶቹ በሰሞኑ የቪየና ጉባኤያቸው ጽንፈኛውን እስላማዊ ቡድን በሊቢያና በክልሉ ላይ እጅግ ከፍተኛ አደጋ የመደቀኑን እውነታ ይስማሙበታል ተብሎም ተጠብቋል።
እስላማዊ መንግስት ነኝ የሚለው አማጺ ቡድን ነውጠኞች ወይም ተዋጊዎች በባግዳድና በሌላ አካባቢ ለሚያካሄዱት ፍንዳታ የመኪና ውስጥ ቦምብ መጠቀም መጀመራቸው ተገለጠ። የኢራቅ የደህንነት ባለሥልጣናት እንደገለጡት አሸባሪው ቡድን ትናንት እሁድ ከዋና ከተማዋ በስተሰሜን የሚገኘውን የነዳጅ ተቋም ጨምሮ በአምስት ኢላማዎች ላይ ጥቃት አካሂዷል። በዚህ ዓመት አብዛኛውን ጊዜ የተጠቀመው ቦምብ የታጠቁ አጥፍቶ ጠፊዎችን ነበር። ካለፈው ሚያዝያ ወር ጀምሮ ግን ራሱን እስላማዊ መንግስት ብሎ የሚጠራው ይሄ ቡድን መኪና ላይ የተጠመዱ ፈንጂዎችን ነው መጠቀም የያዘው። አይሲስ በአሁኑ ሰዓት እያካሄደ ያለው ጥቃት ባግዳድና አካባቢዋ የደረሰበትን ሽንፈት ለመሸፈን የሚያደርገው የተስፋ መቁረጥ እርምጃ ነው ይላሉ የኢራቅ ባለስልጣናት።
በመጨረሻም ከእንግሊዙ ጠቅላይ ሚኒስትር ዴቪድ ካምሮን ጋር ጥሩ ግንኙነት የሚኖረኝ አይመስለኝም ሲሉ ለዩናይት ስቴትስ ፕሬዚዳንታዊ ምርጫ ከሪፐብሊካኑ ፓርቲ እጩ ሆነው በመወዳደር ላይ የሚገኙት ዶናልድ ትራምፕ ተናገሩ። ቀደም ሲል ትራምፕ ወደ ዩናይትድ ስቴትስ በሚገቡ የእስልምና እምነት ተከታዮች ላይ እቀባ ሊደረግ ይገባል በማለት የተናገሩት አይዘነጋም። በዚህም የተነሳ የእንግሊዙ ጠቅላይ ሚኒስትር እኒህን የሪፐብሊካን ፓርቲ እጩ ተወዳዳሪ የተሳሳቱ ብቻ ሳይሆኑ ከፋፋይና የማይረቡ ጭምር ናቸው ሲሉ ነቅፏቸዋል። በዚህም ምክንያት ትራምፕ ከእንግሊዙ ጠቅላይ ሚኒስትር ዴቪድ ካምረን ጋር ጥሩ ግንኙነት እንደማይኖራቸው ተናግረዋል። ሚስተር ትራምፕ የእንግሊዙ ባለስልጣን የተሳሳቱና እርሳቸውን የማይመለከት ቅጽል እንደሰጧቸውም በመናገር አስተባብለዋል። አድማጮች፣ ለሰዓቱ የተያዘው የዜና ክፍለ ጊዜ በዚሁ አበቃ።
የተከበራቸው አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ
አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የተጀመረው የሰኞ ግንቦት 8 2008 ፕሮግራም በ19 በ22ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ቀዳሚው የዕለቱ አብይ ርዕስ ከተቃዋሚ ፓርቲዎች የሚሰሙ መረጃዎች ወቅታዊውን የክልሉን ሁኔታ አያሳዩም ሲል የኦሮሚያ ክልል አስተዳደር ለአሜሪካ ድምፅ ገለጠ። የክልሉ መስተዳድር ቃል አቀባይና የካቢኔው አባል አቶ ፈቃዱ ተሰማ የተቃዋሚዎቹ አስተያየት ብጥብጡ እንዲቀጥል ከመፈለጋቸው የመነጨ ነው ብለዋል። ባለፈው ቅዳሜ ባሰራጨነው ዝግጅት በሶስት የኦሮሚያ ከተሞች የሚገኙ የኦሮሞ ፌዴራሊስት ኮንግረስ ፓርቲ አባላት ክልሉ ወታደራዊ አስተዳደር ስር ይገኛል ማለታቸው ይታወሳል። በማህበራዊ ድረገጾች ደግሞ ኦሮሚያ በስምንት ቀጣና ተከፋፍላ በጀነራሎች እንደምትተዳደር የተናፈሰውን ዘገባም አቶ ፈቃዱ ተሰማ ከእውነት የራቀ ሲሉ አስተባብለዋል። እስክንድር ፍሬው ከአዲስ አበባ ዝርዝሩን ልኮልናል።
የኦሮሚያ ክልላዊ መንግስት ምላሽ የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ አባላት ሰሞኑን ለአሜሪካ ድምጽ የሰጡትን አስተያየት ተከትሎ የመጣ ነው። በምዕራብ አርሲ ሻሸመኔ፣ በምስራቅ ወለጋ ሆሮ ጉድሩና በምዕራብ ወለጋ ነጆ ከተማ የሚገኙ እነዚሁ የተቃዋሚ ፓርቲ አባላት እንዳሉት የክልሉ የጸጥታ ሁኔታ አሁንም አልተረጋጋም። በየአካባቢያቸው ከፍተኛ ፍርሃት መፈጠሩን፣ በምሽት ቤት ሰብረው የሚገቡ የጸጥታ ኃይሎችም ተማሪዎችን፣ መምህራንንና አርሶ አደሮችን የሚደበድቡበት የሚያስሩበት ሁኔታ መኖሩን አመልክተዋል። ቃለ ምልልሱን የሰጡት የኦፌኮ አባላት አክለው እንዳሉት በዚሁ የፍርሃት ድባብ የተነሳ በመኖሪያ ቤታቸው ማደር የሚፈሩ ወጣቶች ያጋጥማሉ። ክልሉም በወታደራዊ አስተዳደር ስር ነው ብለዋል። የኦሮሚያ ክልላዊ መንግስት በሰጠው ምላሽ አስተያየቶቹ የክልሉን ተጨባጭ ሁኔታ አያንጸባርቁም ብለዋል። የክልሉ የኮሙኒኬሽን ጉዳዮች ቢሮ ኃላፊና የካቢኔ አባል አቶ ፍቃዱ ተሰማ እንዳሉት እንደዚህ አይነቱ ግምገማ የሚመነጨው ከራሳቸው ከተቃዋሚዎቹ ፍላጎት ነው። አቶ ፍቃዱ ይከተላሉ።
በአገር ውስጥ በህጋዊ መንገድና በሰላማዊ እንቅስቃሴ ብሎ የሚንቀሳቀሱ የፖለቲካ ኃይሎች አሉ። በጥብጡ በተጀመረበትም ጊዜ በጥብጡ ከቆመም ጊዜ ጀምሮ የነበረው ፍላጎት በጥብጡ እንዳለ እንዲቀጥልና በደትም ደግሞ በህገ መንግስታዊ ስርዓቱ በኃይልና በጫና የሚፈርስበት ሁኔታ ነው አለሞ ሲሰሩት የነበረው። አሁንም ጥምቦችም ሰላም መኖር አለመኖሩ፣ መረጋጋት አለመረጋጋቱ የማዕዘን ድንጋይ ሆኖ መሰረታዊ መነሻ ሆኖ እያገለገለ ባለበት ሁኔታ ምንም አይነት ሰላም እንደሌለ በጥብጥ ፍርሃት እንዳለ አድርጎ የሚያቀርቧሉ ማለት ነው። ይሄ የኦሮሚያ ተጨባጭ ሁኔታን አይገልጽም። ሰዎቹ የራሳቸውን ሀሳብ ማራመዳቸው አንድ ነገር ሆኖ የኦሮሚያ ተጨባጭ ሁኔታ አይገልጽም ማለት ነው። ህዝብም ያውቃል ማለት ነው ይህንን ነገር። ከዚህ ጋር ተያይዞ ሰራዊቱም ይሁን የጸጥታ ኃይሉ የህዝብ ወገንተኝነት ያለው ነው። እንኳን በሀገር ውስጥ በአፍሪካ ሀገሮችም ተልእኮ ተሰጥቶት በሚሄድበት ሰዓት ይህንን ህዝባዊ ባህሪውን ነው የሚያሳየው። ከህዝብ የወጣ ነው፣ ለህዝብ የሚያገለግል ነው። በዋናነት በጋራ ተቀናጅተው ነው ከክልሉ ጸጥታ ኃይል ጋር የሚሄደው ማለት ነው። ስለዚህ እያንዳንዱ እንቅስቃሴ በየቀኑ እየገመገመ የመጡ ለውጦችን እያየ የህዝቡን ሰላምና ደህንነት ለማስጠበቅ ሲባል ነው ክልሉ ጸጥታ አካል ጋር ማለት ልክ ሌላ ስራችን ትምህርት ላይ ፌዴራል ይሰራል፣ ጤና ላይ ይሰራል፣ መንገድ ላይ ይሰራል፣ ጸጥታ ላይ ማብረው ነው የሚሰራው ማለት ነው።
እዚህ ላይ ግን ለምሳሌ የፓርቲ አመራሮች የተቃዋሚ ፓርቲ አመራሮች አስተያየት ከዚህ ቀደም የተቃውሞ እንቅስቃሴ ከመጀመሩ በፊት ከነበረው መጠን በበለጠ የክልሉም ይሁን የፌዴራሉም የፖሊስ ኃይል እንደዚሁም ወታደሮች ይታያሉ በየአካባቢው። ይሄ በራሱ በህዝቡ ውስጥ ሌላ ስሜት ይፈጥራል የሚል ጭምር ነው። እና ያ ነገር አሁንም እንዳለ ነው ወይ? ወደ ነበረበት አልተመለሰም ወይ? የፖሊስ ኃይሉ ቁጥር ወይም የመከላከያ ኃይሉ ቁጥር በተለያዩ የኦሮሚያ አካባቢዎች የሚንቀሳቀሰው ማለት ነው፣ በፊት የነበረውና አሁን የነበረው ለማለት ፈልጌ ነው ሁለቱም ሲያነጻጽሩ።
ጥሩ። የጸጥታ ስጋቱ በነበረበት በተወሰነ ደረጃ ያው ከብጥብጡ በፊት እንደነበረው ሊሆን አይችልም። ምክንያቱም ብጥብጥ ሰፋ ያለ ቁጥር ተፈጥሯል። በዚህም የሰው ህይወት ጠፍቷል። እንደገና ንብረቶች እና ህዝቡ ስጋት ውስጥ የገባበት ሁኔታ ስላለ ይሄ ሙሉ በሙሉ ማለት ነው ወደ ነበረበት ቦታ ሙሉ በሙሉ እስከሚመለስ ድረስ በተወሰነ ደረጃ የጸጥታ ኃይል አስፈላጊ ነው ተብሎ የተለየበት ሁኔታ ይኖራሉ ማለት ነው። እነዚህ የጸጥታ ኃይሎች ከህዝቡ ጋር በመሆን ነው ህዝቡን የማዋየት፣ በጸጥታ ጉዳይ ህዝቡን የማሳተፍ፣ የህዝቡን ጸጥታና ደህንነት የመጠበቅ፣ አልፎ አልፎ መጠነኛ የሆነ ዝርፊያዎች መንገድ ተደብቆ የመዝጋት፣ የግለሰብ ጸቦችም ወደ እንትን የሚቀየሩበት ሁኔታ ስላለ እነዚህ ነገሮች በብቃት ለመቆጣጠር ነው ማለት ነው። ቦታዎች የተሻሻሉበት ሁኔታ ደግሞ ወደ መደበኛ ስራው ነው የሚመለሰው ማለት ነው። ስለዚህ አሁን የተባሉ ቦታዎች ብቻ ሳይሆን ሌሎችም በዚህ ደረጃ ሊገለጽ የሚችል ኢንቮልቭመንት ይኖራል ማለት ነው። ከዚህ ውጭ ግን እንደተባለው ሰራዊቱ ሀረስ የማድረግ ባህሪም የለውም፣ ሊያደርግም አይችልም ማለት ነው። ምናልባት በግለሰብ ደረጃ የሚገለጽ ነገር ካለ መከላከያ የሚሆን የጸጥታ ኃይላችን ህብረተሰቡን የወጣው ማንኛውም ኢንስቲትዩሽን እንደ ተቋም ማንኛውም ተቋም ውስጥ ሊኖር እንደሚችል ሊኖር ይችላል ተብሎ ይገመታል ማለት ነው። ስለዚህ ይህንን ደግሞ ራሱን በራሱ ገምግሞና የሚያስተካክል ነው የሚሆነው። ዋና ተልእኮም ወደዚህ አካባቢ የሄደው የህብረተሰቡን ሰላምና ጸጥታ የመጠበቅ ተልእኮ ነው ያለው።
አቶ ፍቃዱ፣ ሌላ ጥያቄ ላንሳ። እንግዲህ በማህበራዊ ድረገጾች ይናፈሱ የነበሩ ኦሮሚያን የተመለከቱ ያልተረጋገጡ መረጃዎችም በዚሁ ቃለ ምልልስ ተነስተዋል። በተቃዋሚ ፓርቲ አባላት ማለት ነው። ለምሳሌ አንደኛው ክልሉ በወታደራዊ አስተዳደር ስር ነው፣ በስምንት ቀጠናዎች ተከፋፍሎ በስምንት ጀነራሎች ይተዳደራል የሚል ነው። እነዚህ የተቃዋሚ ፓርቲ አባላት ይሄንን ጠቆም አድርገዋል በዚሁ ቃለ ምልልስ ማለት ነው። በዚህ ላይ ምንድነው የርሶ ምላሽ?
የኦሮሚያ ክልላዊ መንግስት እንደ መንግስት ሊወጣ የሚችለውን ተልእኮ እየተወጣ ነው የሚገኘው። ክልሉ መንግስት ራሱን እያስተዳደረ ነው አይደለም የሚለው ስራ አስፈጻሚ አካላትም አስፈጻሚ አካል የምንለው ከፕሬዚደንት ጀምሮ እያንዳንዱ ቢሮ የራሱን ከላይ ጀምሮ እስከ ቀበሌ የተወጣ ነው የሚገኘው ማለት ነው የዕለት ዕለት ስራው። በሁለተኛ ደረጃ ህግ ተርጓሚ አካል አለ። ህግ ተርጓሚ አካልም የዳኝነት ስርዓቱን ከላይ ጀምሮ እስከ ታች ተግባሩን በየቀኑ በየዕለቱ በተገቢ ሁኔታ እየተወጣ ነው የሚገኘው ማለት ነው። ጫፌም እንዲሁ ማለት ነው። ህግ አውጪው አካልም በየወቅቱ ስራዎችን ህብረተሰብ ተወካዮች ወርዶ ህዝቡን በማነጋገር የህዝብ ጥያቄ እየመለሰ ነው ያለው ማለት ነው። ስለዚህ በአጠቃላይ ሶስቱም የመንግስት አካላትን ስናይ በጥሩ ቁመናና ተልኳቸውን እየተወጡ የሚገኙበት ሁኔታ ነው ያለው ማለት ነው። ችግሩን በተፈጠረበት ጊዜ የክልሉ መንግስት በቀዳሚነት በመረባረብ አስፈላጊ ድጋፍ በሚያስፈልግበት ጊዜ ክልሉ መንግስት እየጠየቀ ህዝቡን በማስተባበርና ከህዝቡ ጋር ሰፋፊ የሆኑ መድረኮችን በማድረግ ነው የተቆጣጠረው ማለት ነው። ስለዚህ በዋናነት የተፈጠረውም ነገር የተቆጣጠረው ህዝቡና መንግስት ነው ማለት ነው። መንግስት የመሪነት ሚናውን የተጫወተ፣ ህዝቡ ደግሞ የተሳትፎ ሚናውን እያረጋገጠ የሄደበት ስለሆነ ይሄ በወታደራዊ አስተዳደር ስር ነው የሚለው ነገር በፍጹም ተቀባይነት የለውም ማለት ነው። የፌዴራል መንግስትና የክልል መንግስታት አሉ የሚሰሩት በህገ መንግስት ተለይቶ የተሰጣቸዋሉ ማለት ነው። ለምሳሌ መንገድ ፌዴራል ይሰራል፣ ክልል ይሰራል። ክልል የኢሮሃ ፕሮግራም ነው የሚሰራው። ትልልቅ ደግሞ የአስፋልት መንገዶችን ማን ይሰራል? ፌዴራል መንግስት ይሰራል። ፌዴራል መንግስት ሲሰራ ከክልሉ ጋር በመሆን ነው። የትምህርት ተቋማትን ያስፋፋል። ከአንደኛ ደረጃ እስከ ሁለተኛ ደረጃ ክልል ይሰራል፣ ኮሌጆችን ይሰራል። ከዚህ በላይ ያለ ደግሞ ዩኒቨርሲቲዎችን ደግሞ ፌዴራል መንግስት ከክልሉ ጋር የሆኑ ነው የሚሰራው ማለት ነው። የጤና ተቋማትም እንደዛው ማለት ነው። ልክ እንደዛ ሁሉ ማህበራዊና ኢኮኖሚ አገልግሎትን በጋራ ተጣምሮ እንደሚሰሩ ሁሉ ማለት ነው። የጸጥታ ስራ ላይም እንደዚሁ ነው ማለት ነው። የጸጥታ ምክር ቤት አለ ማለት ነው። ክልሉ ያለበት ክልሉ የሚያስተባብረው የጸጥታ ምክር ቤት አለ ማለት ነው። ስለዚህ ችግሩ በነበረባቸውና ረዘም ላለ ጊዜ ወሰደባቸው በመቀናጀት ማለት ነው የፌዴራል ፖሊስም የሀገር መከላከያም እንደገና ደግሞ በዋናነት ደግሞ የክልሉ ፖሊስም ሚሊሻ ህዝቡ ደግሞ በዋናነት የአንበሳውን ድርሻ ይዞ ማለት ነው።
የጸጥታ ምክር ቤት ሲሉ ግን የጸጥታ ምክር ቤቱ የተቋቋመው አሁን ችግሩ በተከሰተበት ወቅት ለመቆጣጠር ነው ወይስ በፊትም የነበረ ነው?
በፊትም የነበረ ነው። በጋራ ነው የሚሰራው ማለት ነው። በክልሎች አካባቢም ፌዴራል መንግስት የሚባለው የራሱ የሆነ ኢንተርናሽናል ድንበር ካልሆነ በስተቀር ድንበር የለው። ዞሮ ዞሮ ድንበሩ የክልሎች ነው ማለት ነው። ስለዚህ በድንበር አካባቢ የሚፈጠሩትም በሀገር ውስጥ የሚፈጠሩትም ነገሮች በአጠቃላይ ከክልሎች ጋር ነው የሚሰራው ማለት ነው። እነዚህም የመከላከያ ተቋማት የሚቀመጡት ክልል ውስጥ ነው ማለት ነው። ሌላ ሰማይ ላይ አይደለም የሚቀመጡት፣ እዚህ ነው የሚቀመጡት ማለት ነው። ስለዚህ የጸጥታ ምክር ቤቱ ከዚህ በፊትም ነበር ፖሊስን የተለያየ ጸጥታ አካላትን መከላከያን ጨምሮ ማለት ነው። መከላከያም ሆነ ፖሊስ ምን አይነት ድርሻ አለው፣ ተልእኮ ምንድን ነው፣ ህገ መንግስታዊ ተልእኮ ምንድን ነው የሚባለው ነገር ይታወቃል ማለት ነው። ስለዚህ እነዚህ ችግሮችና ውከቶች በተነሱበት ቦታዎች ደግሞ ድጋፍ ያደርጋሉ ማለት ነው። በጋራ ይሰራሉ ማለት ነው። ወደ ነበረበት ሙሉ በሙሉ ህዝቡ ኦን በሚያደርጉበት ጊዜ ደግሞ ወደ መደበኛ ስራቸው የሚመለሱ ይሆናል ማለት ነው። ይሄ ነው ያለው በአጠቃላይ እንጂ በወታደራዊ በስምንት ጀኔራል በስድስት ጀኔራል የሚባል ነገር ክልሉ አስተባባሪነት የሚሰራ ስለሆነ በዚህ ደረጃ የሚገለጽ ነው ማለት ነው።
የማህበራዊ መገናኛ ዘዴዎች ትዊተር፣ ፌስቡክ፣ ሌሎችም ኦሮሚያ ውስጥ አይሰሩም ወይም በአንዳንድ የኦሮሚያ አካባቢዎች አይሰሩም የሚልም ነገር አለ። በዚህ ላይ ምንድነው የእርስዎ አስተያየት? የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ፍቃዱ ተሰማ ለዚህና በተቃዋሚ ፓርቲ አባላት ለተነሱት ሌሎች ነጥቦች ምላሽ ሰጥተዋል። በሁለተኛው አጋማሽ መለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። እንዳስተዋወቀው ለቀሪ ዝግጅቱ በሁለተኛው አጋማሽ ጠብቁት። አሁን ወደ ሌላው የመጽሔት ትንታኔ ርዕስ ነው የምንሻገረው። ዩናይትድ ስቴትስ በዲሞክራሲያዊ መንገድ የተመረጠውን የደቡብ አፍሪካ መንግስት ለማጣጣል ሙከራ ታደርጋለች ሲሉ የገዢው ፓርቲ ቃል አቀባይ ዚዚ ኮድዋስ ክስ አሰምተዋል። የሁለቱ መንግስታት ተጠሪዎች ግን በሁለቱ መንግስታት ወይም አገሮች መካከል ያለው ግንኙነት እንደ ቀድሞ ጠንካራ ነው ይላሉ። የገዢው የአፍሪካ ብሔራዊ ኮንግሬስ ቃል አቀባይ ወቀሳቸውን ያሰሙት ሰንዴ ታይምስ የሚባለው የእንግሊዝ ጋዜጣ የደቡብ አፍሪካው ዘረኛ አገዛዝ እንደ አውሮፓውያን ዘመን አቆጣጠር በ1962 ዓ.ም ኔልሰን ማንዴላን ሲያስር የአሜሪካው ማዕከላዊ የስለላ ተቋም ማለትም ሲአይኤ እገዛ ነበረበት ብሎ በመዘገቡ ነው። ጋዜጣው አሁን በሕይወት የሌሉ አንድ የሲአይኤ ወኪልን ሲጠቅስ ማንዴላ የኮሚኒዝም አቀንቃይ ናቸው ብላ ዩናይትድ ስቴትስ ታምናለች ያሉትን አስታውሶ ነበር የጻፈው። አኒታ ፓውል ከጆሃንስበርግ የላገችውን የዚህን ዘገባ ዝርዝር ሰለሞን አባተ ይዘው ቀርበዋል።
ኔልሰን ማንዴላ 27 የጉብዝና ዓመታቶቻቸው ያለፉት በደቡብ አፍሪቃ ወህኒ ቤቶች ነው። ጥፋት የነጭ በላይነትን አስረግጦ ሲገዛ የነበረውን ዘረኛ አገዛዝ መቃወም። ባለፈው የካቲት አንድ የደቡብ አፍሪቃ ከፍተኛ ባለሥልጣን ተነስተው አሜሪካ እኮ መንግሥታችንን መጣል ነው ሕልሟ ያሉ ጊዜ እዚያ የነበሩት የአሜሪካ አምባሳደር ፓትሪክ ጋስፓርድ ከት ብለው ሳቋሉ። እኔ መፈንቅለ መንግሥት ካዘጋጀሁ እኮ ምናልባት የሚሆነው እንደ እንቁጣጣሽ፣ እንደ ምግብ፣ ሙዚቃና ዳንስ ምናምን የመሳሰለ ፌሽታ ቢጤ ነው ብለው መለሱ። ከእንግዲህ ግን እንዲህ ዐይነቱ አባባል የመሳለቂያ ወይም የመቃለጃ ነገር አይደለም። አሜሪካ በዲሞክራሲያዊ መንገድ ወጥቶ ሥልጣን ላይ ያለውን የደቡብ አፍሪካ መንግሥት መጣል ትፈልጋለች። ይሄ የአፍሪካ ብሔራዊ ሸንጎ ኤኤንሲ ቃል አቀባይ ዚዚ ኮድዋ ሰሞኑን ለአንድ የሀገራቸው ጋዜጣ የሰጡት ቃል ከሁለቱም መንግሥታት ሰዎች ብርቱ ምላሽ ነው ያጋጠመው። ሁሉንም ያስደነገጠ አባባል ይመስላል።
እኛ እንደ መንግሥት እንደዚህ አናስብም። እንደኛ መንግሥት እምነት ከዩናይትድ ስቴትስ ጋር ያለን ግንኙነት ጠንካራ ነው፣ የሞቀ ነው፣ የልብ ለልብ ግንኙነት ነው።
ክላይሰን ሞኔላ የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። ንግግር ያጫረውን የቀድሞውን መግለጫ የሰጡት የገዢው ፓርቲ የኤኤንሲ ቃል አቀባይ ኮድዋ ቃላቸውን ለሰጡት ጋዜጣ ሲናገሩ ሚስተር ማንዴላ የኮሚኒዝም አቀንቃኝ ናቸው ሲሉ ዛሬ በሕይወት የሌሉት የሲአይኤ ወኪል መናገራቸው እኮ ብርቱ ክስ ነው ብለዋል። የአሜሪካው የስለላ ኤጀንሲ አሁንም እኮ ደቡብ አፍሪካ ውስጥ ይንቀሳቀሳል ብለዋል። ሚስተር ኮድዋን ለማግኘት እዚያው ጆበርግ ያለችው ባልደረባዬ አኒታ ፓውል ዛሬ ብዙ ጥራ እንዳልተሳካላት ጽፋለች። እዚያው ደቡብ አፍሪካ ያለው የአሜሪካ ኤምባሲ ቃል አቀባይ ሲንዲ ሃርቬ ግን የኮድዋን ክስ በብርቱ በብርቱ ነው ያስተባበሉት።
ሳውት አፍሪካ ኢዝ ኤ ስትራቴጂክ ፓርትነር ኤንድ ኤ ፍሬንድ ኦፍ ዘ ዩናይትድ ስቴትስ።
እንዴ ደቡብ አፍሪቃ እኮ የዩናይትድ ስቴትስ ቁልፍ አጋርና ባልንጀራዋም ነች። ዩናይትድ ስቴትስ በዲሞክራሲያዊ መንገድ የተመረጠውን የደቡብ አፍሪቃን መንግስትና ጠንካራና ዲሞክራሲያዊ ተቋማቷን እንደ አገዛዝ አታያቸውም። እኛ የደቡብ አፍሪቃን ዲሞክራሲ ለመናድ እንደምንፈልግ የሚያስመስል ክስ ከደቡብ አፍሪቃ ጋር ያለንን የሚያኮራና የረጅም ዓመታት ግንኙነት መንፈስ የሚጻረር ነው።
ሃርቬ አክለውም ሲአይኤ በ1960ዎቹ ዓመታት ደቡብ አፍሪካ ውስጥ ያካሂድ ነበር ስለተባለው እንቅስቃሴ ኤምባሲያቸው አንዳች መረጃ እንደሌለው አመልክተዋል። ሁለቱ መንግስታት አሁንም ግንኙነቶቻቸውን ይበልጥ ለማጠናከር በቁርጠኝነት እየሰሩ መሆናቸውን አሜሪካዊቱ ሃርቬም ደቡብ አፍሪካዊው ሞኒየላም አስረግጠው ተናግረዋል።
ወደ መጨረሻው የዕለቱ የመጽሔት ርዕስ እናልፋለን። የናይጄሪያውን ጽንፈኛ እስላማዊ ቡድን ቦኮ ሐራምን እየወጉ ያሉት ኅብረ ብሔራት ኃይሎች በቅርቡ 5 የቡድኑን መሪዎች አስረዋል። ቡድኑ አግቷቸው የነበሩ ብዛት ያላቸውን ሴቶችና ሕፃናትንም አስለቅቀዋል። ዘገባውን ቆንጅታዬ ታቀርባለች።
የምዕራብ አፍሪቃ ሀገሮች መሪዎች የፈረንሳዩ ፕሬዚደንት ፍራንሷ ኦላንድ እና የብሪታንያና የአሜሪካ ከፍተኛ ዲፕሎማቶች ናይጄሪያዋ ዋና ከተማ አቡጃ ውስጥ ተሰባስበው ስለ ክልሉ ጸጥታና ጽንፈኛውን ቡድን በምን አይነት ስልት ብንፋለመው ይበጃል ብለው እየተወያዩ ባሉበት ወቅት ነው ይህ ዜና የተሰማው። የፈረንሳዩ ፕሬዚደንት ኦላንድ
አሁን የደረስንበት ውሳኔ ላይ በጣም አድርጌ አጽንኦት መስጠት እፈልጋለሁ። እርግጥ ነው ይህ የምንዋጋው ጠላታችን የተወሰነ ሽንፈት ደርሶበታል፣ ግን አሁንም ቢሆን በጦርነት ደረጃ የሚፈረጁ መሳሪያዎችን ወይም አጥፍቶ ጠፊ ጥቃቶችን የሚጠቀም እጅግ በጣም አደገኛ ቡድን ነው። ስለዚህም እኛም የስለላ አሰራራችንን ማጠናከር አለብን። ፈረንሳይም የድርሻዋን ትጫወታለች።
በጉባኤው ላይ የተገኙ በርካታ መልእክተኞች በስልጠና ረገድ ለጦር ሰራዊቶችም ጭምር ስልጠና በመስጠት የበለጠ ሚና እንድንጫወት አሳስበውናል ያሉት የፈረንሳዩ ፕሬዚደንት የአውሮፓ ህብረትም የበኩሉን ሚና ይወስዳል ብለዋል። የናይጄሪያው ፕሬዚደንት ሙሐማዱ ቡሃሪ በበኩላቸው ሲናገሩ
ቦኮ ሐራም እየተጠቃ ባለበት ወቅት እኛ የነበረን ብቸኛው ስጋታችን ቡድኑ ለእስላማዊው መንግስት ቡድን ለአይሲል ታማኝነቱን መግለጹ ነበር። በእውነቱ የሆነ እንደሆነ አይሲል በጦር መሳሪያ ረገድም ይሁን በገንዘብ ለቦኮ ሐራም ምን ሲልክ እንደነበር ምንም አይነት የተጨበጠ መረጃ የለንም። ይሁን እንጂ ታማኝ ነኝ ከማለቱ ብቻ ተነስተን የጦር መሳሪያ ምናልባትም ገንዘብ ሳይሰጣቸው አይቀርም ብለን መናገር እንችላለን።
ሀገራቸው ሽብርተኝነትን የሚያስፋፉትን ምክንያቶች ለማስወገድ እንዲቻል በቻድ ሐይቅ ክልል ልማት ለማካሄድ ወደ 1 ቢሊዮን ዶላር ገደማ እንደሚያስፈልጋትም የናይጄሪያው ፕሬዝደንት አስታውቀዋል። ይህ በእንዲህ እንዳለ ካሜሩንና ተባባሪዎቿ የህብረ ብሔራቱ ኃይሎች ባለፈው ሳምንት በቦኮ ሐራም ላይ ባካሄዱት ሁለት የጥቃት ዘመቻዎች ድል መጎናጸፋቸውን ቅዳሜ ዕለት አስታውቀዋል። የቆሰሉ 30 ካሜሩናውያን ወታደሮች ከናይጄሪያ በሚያዋስነው ድንበር ወደሚገኝ የጦር ሰራዊት ሆስፒታል መወሰዳቸው ነው የተገለጸው። 5 የቦኮ ሐራም መሪዎች ሲማረኩ ብዛት ያላቸው ነውጠኞች ተገለዋል ሲል ህብረ ብሔራቱ ኃይል አስታውቋል። በጽንፈኛው ቡድን የተጠለፉ 60 ሴቶችና ህጻናት በዚህ በሰሞኑ ጥቃት እንደተለቀቁም ገልጿል። የካሜሩን ቃል አቀባይ ኢሳ ቺሮማ በሰጡት ቃል አንድም ወታደር አልተገደለብንም፣ በርካቶች ግን ቆስለዋል ነው ያሉት። ለቆሰሉት ወታደሮች ፈጣንና ጥሩ የህክምና እንክብካቤ እየተደረገ መሆኑን ትናንት ሆስፒታሉን የጎበኙ የመከላከያ ሚኒስቴር ባለስልጣን አስታውቀዋል። የወታደሮቹ ቃል አቀባይ አብዱላይ ቤሎ እንዳሉት ቆስለኞቹ ወታደሮች ወደ ጦር ሜዳው ተመልሰው ሽብርተኛውን ቡድን ድል ለመምታት ዝግጁ ናቸው። በከፍተኛ የውጊያ ሞራል ላይ ያሉት ወታደሮች ቶሎ ድነው ወደ ጓዶቻቸው ለመመለስ በጉጉት ላይ ናቸው ነው ያሉት ቃል አቀባዩ። ጎሼና ኩምቺ የሚባሉት የናይጄሪያ ግዛቶች የአጥፍቶ ጠፊ ቦምብ ጥቃት አድራሾች በተለይም የልጃገረዶቹ ማሰልጠኛ አምባ እንደሆኑ ነው ካሜሩን የምትናገረው። ቦኮ ሐራም ወደ አጥፍቶ ጠፊ ጥቃት ይበልጡን እያዘነበለ የመጣው ከካሜሩን፣ ከናይጄሪያ፣ ከቻድ፣ ከቤኒንና ከኒጀር የተውጣጣ 8000 ሰራዊት ያለው የጋራ ግብረ ኃይል ጠንካራ ይዞታውን በውጊያ እያጣደፈበት በመሆኑ የውጊያ ኃይሉ እጅግ ስለተዳከመ ነው ትላለች ካሜሩን።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲስ አበበንን ሁለተኛውን አጋማሽ እየጀመርን ነው።
ቀደም ብለን በመግቢያው ያስተዋወቅ ነው እንዲሁም የመጀመሪያውን ክፍል ያስተናገድ ነው የእስክንድር ፍሬው ቃለ ምልልስ ነው የሚቀድመው። ወደዚያው እናመራለን። አሁን እንዳስተዋወቅ ነው ተከታዩ ዝግጅት ወቅታዊውን የኦሮሚያ የጸጥታ ሁኔታ አስመልክቶ የክልሉ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊና የካቢኔ አባል አቶ ፈቃዱ ተሰማ ከአሜሪካ ድምጽ ጋር በተለይ ያደረጉት ቃለ ምልልስ ቀጣይ ክፍል ነው። ቃለ ምልልሱ የተካሄደው ባለፈው ቅዳሜ በአሜሪካ ድምጽ ራዲዮ የተላለፈውንና 3 የኦሮሞ ፌዴራሊስት ኮንግሬስ አባላት ለተሳተፉበት ውይይት ምላሽ ነው። በመጀመሪያው የፕሮግራሙ አጋማሽ የቀረበው የቃለ ምልልሱ ክፍል የቢሮ ኃላፊ እንዳሉት ወቅታዊውን የኦሮሚያ ሁኔታ አስመልክቶ 3ቱ የኦፌኮ ባለስልጣናት የተናገሩት የተሳሳተ ነው። የዚህኛው ክፍል ደግሞ የሚጀምረው የመማር ማስተማሩ ሂደት ወደ ነበረበት ቦታ አልተመለሰም፣ የተፈጠረው የፍርሃት ድባብም ተማሪዎች እንዲማሩ አላስቻለም በሚል ከ3ቱ የኦሮሚያ ከተሞች ካነጋገሩን የኦሮሞ ፌዴራሊስት ኮንግረስ አባላት ለተነሳው አስተያየት አቶ ፈቃዱ በሚሰጡት መልስ ነው እስክንድር ፍሬው ነው አቶ ፈቃዱን ያነጋገራቸው።
አቶ ፈቃዱ፣ ሌላው የተነሳው ነጥብ በተቃዋሚ ፓርቲ አባላቱ ማለት ነው የመንግስት ሰራተኞች ወደ መስሪያ ቤት ይሄዳሉ እንጂ ስራ አይሰራም። የመማር ማስተማሩ ሂደትም ወደ ተለመደው ሁኔታ አልተመለሰም። ለምሳሌ በመራብ ወለጋ ከዳሮር ጀምሮ ያው የተቃውሞ እንቅስቃሴው ከተጀመረበት ጊዜ ጀምሮ ማለታቸው ነው፣ ተማሪዎች በፍርሃት የተነሳ መማር አልቻሉም የሚሉ የልማት እንቅስቃሴም ተዳክሟል የሚሉ አስተያየቶችም ተነስተዋል። በዚሁ ቃለ መጠይቅ በዚህ ላይ ያለውት ምላሽ ምንድነው?
ሰፊ ውይይቶች ተደርጓል። መጀመሪያዎቹ አካባቢ በተለይም በምዕራቡ የኦሮሚያ ክፍሎች እዛም እዚህም ሰፋ ያለ የተቃውሞ ወይም ደግሞ የሁከትና ብጥብጥ እንቅስቃሴዎች እንደነበረ ይታወቃል። በዚህ አካባቢ ይህን ሊመጥን የሚችል ከህብረተሰቡ፣ ከወላጅ፣ ከመምህራን እንዲሁም ደግሞ ከተማሪዎች ጋር ሰፋፊ የሆኑ መድረኮች ተፈጥሯል ማለት ነው። መድረኮቹ ከተፈጠሩ በኋላ የተሻለ መግባባት የሚባል የተፈጠረበትና የተመለሱበት ሁኔታ ነው ማለት ነው ያለው። የመንጠባጠብ የመቆራረጥ ሁኔታዎች በአንዳንድ አካባቢዎች የሚገለጽ አለ። ዞሮ ዞሮ ግን ከዚህ ከፍርሃት የሚነሳ ነገር እንደሌለና ከፍተኛ የሆነ ውይይት ከወላጅ ጋርም ከመምህራንም ጋር ከትምህርት ተቋማቱ ጋር ራሱ ከተማሪዎችም ጋር የተደረገበት ሁኔታ ስላለ ይህ ወደ ቀድሞ ቦታ የተመለሰበት ሁኔታ አለ ማለት ነው። በሌላው የመንግስት ሰራተኞች ይገባሉ፣ ይህንን ማጣራት ይቻላል እና ሁሉም መስሪያ ቤት እኛ እንደምናውቀው የመልካም አስተዳደር እቅዶችን አውጥቶ ለይቶ ከዚህ በፊት ከነበረው በላይ ህዝቡን መካስ አለብን በሚል ስሜት ከፍተኛውን እንቅስቃሴ እየተደረገን ያለው ገብቶ የሚወጣ ሊኖር ይችል ይሆናል። አጠቃላይ የክልሉን ሲቪል ሰርቪስ የሚገልጽ ነገር አይደለም ማለት ነው።
ገብቶ የሚወጣ ሊኖር ይችላል ሲሉ?
ገብቶ የሚወጣ ሊኖር ይችላል ስል በኮሚትመንት ማ ሰራተኛ ነው ያለው ክብሩ በከት ያለ ሊኖር የሚችለው። ስለዚህ ከፖለቲካ ውግንና የሚሆን ከተለያየ አላማ አድርጎ የሚሆን በግለሰብ ደረጃ ሊገለጽ የሚችል ነገር ሊኖር ይችላል ማለት ነው። ከዚህ ውጭ ግን የክልሉን ሲቪል ሰርቪስ ሰራተኛ ገብቶ ይወጣል እንጂ አይሰራም የሚል ነገር ሊኖር አይችልም። ይሄ ክልሉንም ሊገልጽ አይችልም ማለት ነው።
ግጭቱ ወይም ተቃውሞ ኦሮሚያ ውስጥ ከተነሳ ጊዜ ጀምሮ ተቃዋሚ መድረክ በተለይም የኦሮሞ ፌዴራሊስት ኮንግረስ የመድረክ አባል የሆነው ያነሳቸው የነበሩ ቅሬታዎች፣ አስተያየቶች አሉ። ኦህዴድ የክልሉ ገዢ ፓርቲ የሆነው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ተሰሚነቱን አጥቷል፣ ክልሉን ለማስተዳደርም ከዚህ በኋላ የሞራል ብቃት የለውም የሚሉ አስተያየቶች ሲሰነዘሩ ቆይተዋል። አሁንም በሰሞኑ በቃለ ምልልስ ከተቃዋሚ ፓርቲ አባላት ጋር በተደረገው ይሄው ነገር ተነስቷል። ኦህዴድ ከዚህ በኋላ የህዝቡን ተቀባይነት አጥቷል በዚህ አሁን በቅርቡ በነበረው ኦሮሚያ ውስጥ በተፈጠረው ሁኔታ ምክንያት የሚል አስተያየትም ተሰንዝሯል። እና ምንድን ነው የእርስዎ ምላሽ?
ያው የእነሱ የሁልጊዜ ዝማሬ ነው ማለት ነው። የሁልጊዜ ዝማሬ ብቻ ሳይሆን የሚፈልጉትም ነው የሚመስለኝ። በህልም ደረጃ ሊሳካ የሚፈልገው ይሄ ነው ማለት ነው። ይሄ ግን በተገላቢጦሹ ነው ያለው። ችግሩ በተፈጠረበት ማግስትም እኛ የመረጥነው ኦህዴድን ነው፣ እየጠየቅንም ያለ ነው ኦህዴድን ነው። ይህንን ሊመልስ የሚችል ብቃት ያለው ኦህዴድ ነው ብሎ በግልጽ ነው ህዝቡ የተናገረው ማለት ነው። ብጥብጡም በትርጉም ባለው ደረጃ የተነሳው እነዚህ ነገሮች እንድትመልሱ ስለፈለገን ነው። የመልካም አስተዳደር ችግሮች አሉ። አንዳንድ ቦታዎች አስተዳደራቸው ተበላሽተዋል። ይህንን አስተዳደራቸው ወደ ነበረ ድሮ በምናውቃቸው ደረጃ መመለስ አለባቸው የሚል ነው ማለት ነው። ስለዚህ ይህንን በምርጫ 2007 በከፍተኛ ደረጃ ሌሎች በሀገር ውስጥ የሚንቀሳቀሱ የኦሮሞ ተቃዋሚ የፖለቲካ ፓርቲዎችም ሲያነሱት የነበረ ነው። አዲስ አጀንዳ አይደለም ማለት ነው። ወደፊትም በዚህ ጉዳይ ላይ አዲስ አጀንዳ አላቸው ብዬ አላስብም። ሁሌ የሚያነሱት ነው። በእኛ በኩል ግን ህዝቡ በተጨባጭ ማለት ነው የሞራል ብቃትም ሞራሉም ያለው ድርጅት መሆኑ ወሬ ሳይሆን በተጨባጭ ያስመዘገበ ነው ማለት ነው። የአምስት ዓመት ኦሮሞ ራሱን ራሱ የማስተዳደር ያመጣው ማን እንደሆነ ያውቀዋል ማለት ነው። በኦህዴድ የጠራ እና ብቃት ያለው ህዝባዊ ገንተነት የተላበሰ ድርጅት ከመሆኑ ጋር ተያይዞ የአምስት ዓመት ጉዞ ኦሮሚያ ክልል በአጠቃላይ የት ነበር? ኦሮሚያ የሚለው ነበር ወይ? ማን የፈጠረው ብለን ስናይ ኦህዴድ ነው የፈጠረው በትግሉ ማለት ነው። መስዋዕትነት አኩሪ መስዋዕትነት ከፍሎ ማለት ነው። የኦሮሞ ገጠሩ ከተማው ምን ሁኔታ ላይ እንደነበረ አሁን ምን ሁኔታ ላይ እንዳለ ይታወቃል። ጠያቂ ህዝብንም ቢሆን የፈጠረው ኦህዴድ ነው ማለት ነው። አይደለም መድረክ ወይንም ደግሞ ኦሮሞ ፌዴራሊስት መድረክ አይደለም ማለት ነው የፈጠረው። ለእነሱም ቢሆን ጥሩ መድረክ ያመቻቸው ኦህዴድ ይመስለኛል። ለነሱ ለራሳቸው ለመድረክ ይህ እድል እንዲገኝ ያደረገው ኦህዴድ ኢህአዴግ ነው ማለት ነው። መልቲ ፓርቲ ሲስተም ወይም ደግሞ የመድብለ ፓርቲ ስርዓት የፈቀደው ህገ መንግስት ላይ እንዲኖር ያደረገው ኦህዴድ ኢህአዴግን የታገሉት ማለት ነው። ከኦህዴድ በላይ ከኢህአዴግ በላይ በኢትዮጵያ መቀየር ላይ በኦሮሚያ መቀየር ላይ ሞራልና ብቃት አለው ብዬ አላስብም።
እነዚህን ግን እንደ ተቃዋሚ ፓርቲ አስተያየት ከመውሰድ በዘለለ እስካሁን ያነሳናቸውን አጠቃላይ ነጥቦች ለምሳሌ ህዝቡ ውስጥ የተለየ ስሜት ተፈጥሯል ወይም ፍርሃት አለ፣ የመከላከያ ኃይል፣ የፖሊስ ኃይል በአካባቢው ከዚህ ቀደም ከለመደው በበዛ ሁኔታ ሲመለከት ማለት ነው። አንዳንድ እንቅስቃሴዎች ተዳክመዋል፣ ህብረተሰቡ እንደነቀሬታዎች አሉ ሲባሉ እናንተ የምትጣጣሩበት ሁኔታ አለ ወይ ሲሉ የሚጠይቁ አሉ። ለምሳሌ የክልሉ መንግስት ኦህዴድ በእውነት እንዲያለው ህዝቡ መሃል ብሎ የሚያጣራበት ሁኔታ አለ ወይ? ምክንያቱም ኦህዴድ አመራሮችም የሀገሪቱም ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝም ተገቢ የሆነ የህዝብ ብሶት መኖሩን እንደሚታወቅ ተናግረዋል። ተገቢ የሆነ ጥያቄ ያለው ህብረተሰብ ክፍል እንዳለ ተናግረዋል።
በጣም ትክክል። እኛ በየቀኑ ነው ማለት ነው የህዝቡን አስተያየት ፓብሊክ ኦፒኒየን ሰርቬይ ወይንም ደግሞ ጥናት የናሙና ጥናት ይሰራል ማለት ነው። በየጊዜው የማይሰራበት ቀን የለም። ወደው ለማስተካከል ጥረት ይደረጋል። ችግሮቹ ይሄ በተለይ የህዝብ ብሶት የተባለው የመልካም አስተዳደር ተብሎ የተነሳው ሂደት ነው ማለት ነው። አንዳንዶቹ ሂደት ነው። አሁን ያለው ጥያቄ ቢመለስም ነገ ደግሞ ሌላ ጥያቄ የለም ማለት አይደለም። አዳጊ ሀገርና አዳጊ ኢኮኖሚ፣ አዳጊ ህብረተሰብ ነው እየተፈጠረ ያለው ማለት ነው። ስለዚህ ጥያቄው ይጨምራል እንጂ ይቀንሳል ብለን አናስብም። በዚህ ሊመጥን የሚችል በየጊዜው እንዳልከው አሰስመንት እየሰሩ የናሙና ጥናቶችን የህዝብ አዝማሚያን እያወቁ አስፈላጊ የሆነ መልስ እየሰጡ መሄድ ተገቢ ነው የሚሆነው ማለት ነው። ተቃዋሚ ፓርቲዎች ስላላነሱ ስላላነሱ አይደለም ማለት ነው። ህዝቡ በተጨባጭ የሚያነሳው ምንድን ነው የሚለውን ነገር ማየትና በዚህ ደረጃ መመለስ ተገቢ ነው የሚሆነው ማለት ነው። በሌላ ከሰራዊት ጋር ተያይዞ የተነሳው ነገር የተፈጠረው ሁኔታ ነው ይህንን የፈጠረው። ይሄ ደግሞ የተወሰነ ጊዜ ማለት ነው ሙሉ በሙሉ ወደ ነበረበት ሁኔታው እንዳጠቃላይ በማህበራዊ እንቅስቃሴ በአጠቃላይ ተመልሰዋል። በዚህ ደረጃ ተመልሰዋል ሲባል ግን ፍላጎቶች የሉም ማለት አይደለም ማለት ነው። ፍላጎቶቹ ትርጉም ባለባቸው ባሉ አካባቢዎች ህብረተሰቡ ከፍርሃትና ከመሸማቀቅ ወጥቶ የሆነ ኃይል ተደራጅቶ መጥቶ ቤቱን አፍርሶ መንገድ ዘግቶ የሆነ አቃጥሎ የፈጠረው ከፍተኛ ፍርሃት ስለነበረ ያ የፍርሃት ድባብ ሙሉ በሙሉ ማለት ነው ህዝቡ ወደ ራሱ ቀልብ ተመልሶ የአካባቢ ጸጥታ እኔን የሚጠብቀው ብሎ ኦንቦርድ እስከሚሆን ብቻ ነው ይህ ኃይል የሚቆየው። ይህንን ለማድረግ ቦታዎቹ ተጠንቶ ነው ስምሪት እየተሰጠ ያለውና በዚህ ደረጃ ነው ማለት ነው። ስለዚህ ይህ አካልም የህዝቡን የራሱ መተማመን የሚገነባና የሚያጠናክር ስለሆነ የጸጥታውን ፓርትነት ይሰራሉ። የፖለቲካና አስተዳደር ነገሩን ደግሞ የክልሉ ሙሉ በሙሉ ይሰራል። ጸጥታውንም ቢሆን ደግሞ በጋራ ተሰርቶ በአጠቃላይ ማለት ነው የዕለት ዕለት ሁኔታ በየጊዜው ማለት ነው የተጀመረው ነገር ለበለጠ በተለይ የሁለተኛ ጂቲፒ ከፍተኛ ርብርም የሚጠይቅበት
ሁለተኛው የእድገትና የትራንስፎርሜሽን እቅድ
የሁለተኛው የእድገትና ትራንስፎርሜሽን ዙሪያ መለስ የህዝብ የላቀ ተሳትፎ የሚጠይቅ ስለሆነ አንዳችም አካባቢ አንዳችም ቀበሌ አንዳችም የህብረተሰብ ክፍል ሳይቀር የሚያነቃንቅበት ሁኔታ ነው በባህሪው የሚጠይቀውና በዛ ደረጃ ማንቀሳቀስ እንዲቻል ተደርጎ እየተሰራ ነው የሚገኘው ማለት ነው።
አቶ ፍቃዱ፣ የማህበራዊ መገናኛ ዘዴዎች ትዊተር፣ ፌስቡክ፣ ሌሎችም ኦሮሚያ ውስጥ አይሰሩም ወይም በአንዳንድ የኦሮሚያ አካባቢዎች አይሰሩም የሚልም ነገር አለ። በዚህ ላይ ምንድነው የእርስዎ አስተያየት? እናንተ የምታውቁት ነገር አለ?
በዚህ ማህበራዊ ድረገጾች ያው እኛ የምንጠቀማለን። እኛ መጠቀም ከቻልን ለእኛ ብቻ አይሆንም ለሁሉም ይሆናል የሚል ነገር ነው ያለኝ። ያው በአጠቃላይ የስልክና የኔትወርክ መቆራረጥ እንዲሁም ደግሞ የማብራት መቆራረጥ እንዳለ ይታወቃል። ህዝቡም ያውቃል፣ እኛም እናውቃለን። ችግሩን ለመፍታትም መንግስት እየተረባረበ ነው። አንዳንድ ቦታዎች አጠቃላይ መስመሮቹን የመቀየር እንደዚህ አይነት ስራዎች ይኖራሉ። እንደዚህ አይነት ሊያጋጥም ይችላል ማለት ነው። ግን ኢንቴንሽናሊ የሚቋረጡበት ሁኔታ ይኖራል ብለን አንገምትም።
ሆነ ተብሎ ትዊተር፣ ፌስቡክ፣ አሁን ለምሳሌ ብሉምበርግ የተባለው ዓለም አቀፍ የዜና ወኪል በቅርቡ ያሰራጨው መረጃ ኦሮሚያ ውስጥ አንዳንድ አካባቢዎች የትዊተር እና የፌስቡክ ሌሎችም ማህበራዊ መገናኛ ዘዴዎች አይሰሩም የሚል ዘገባ ወጥቶ ነበር።
ዘገባው ትክክል ነው ብዬ አላስብም። እኔ እስከማውቀው ድረስ እንደ ክልል መንግስት ቃል አቀባይ ሆን ተብሎ በዚህ ደረጃ የሚደረግ ነገር የለም።
አቶ ፍቃዱ ተሰማ፣ የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ እንደዚሁም የካቢኔ አባል፣ በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም
አመሰግናለሁ። እኔ
እስክንድርና እንግዳውን እናመሰግናለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። በሰሎሞን ክፍሌ የተዘጋጀ የሚቀርበው ሳምንታዊ ስፖርት ፕሮግራም ይቀጥላል።
ዝነኛው ኢትዮጵያዊ የረጅም ርቀት ሩጫ አሰልጣኝ ዶክተር ወልደ መስቀል ኮስትሬ አረፉ። አሰልጥነው ለከፍተኛ ስኬት ካበቋቸው አትሌቶች መካከል ኃይሌ ገብረ ሥላሴ፣ ቀነኒሳ በቀለ፣ ጥሩነሽ ዲባባና ደራርቱ ቱሉ ይጠቀሳሉ። የዝግጅት ክፍላችን ይዘከራቸዋል። እንደምን አመሻችሁልኛል የተከበራችሁ አድማጮቼ። ሌሎች ዜናዎችንም ይዘናል፣ አብራችሁን ቆዩ። ዜና ረፍቱን እናስቀድም። የዶክተር ወልደ መስቀል ኮስትሬ ከዚህ ዓለም በሞት የመለየት ዜና በጥልቅ እንዳሳዘነው ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር IAAF መግለጫ ያወጣው ወዲያውኑ ነው። ዶክተር ወልደ መስቀል የድርጅቱን እንደ አውሮፓውያን ዘመን አቆጣጠር የ2006 ዓመተ ምህረት የአሰልጣኞች ሽልማት ማግኘታቸው ይታወቃል። ዶክተር ወልደ መስቀል በብዙዎች ዘንድ የሚታወቁት ለኢትዮጵያ በረጅም ርቀት ስፖርት ባስገኙት ታላቅ ስኬት ሲሆን ወጣቶችን በስነ ምግባር በመኮትኮትም ይመሰገናሉ። ለረጅም ጊዜ ታመው የቆዩትን አሰልጣኝ ኮስትሬ በማጣታችን እናዝናለን ሲልም ዓለም አቀፉ የአትሌቲክስ ማኅበራት ፌዴሬሽን በመግለጫው አክሏል። ዶክተር ወልደ መስቀል ኮስትሬ አሰልጥነው ለከፍተኛ ስኬት ካበቋቸው መካከል የኦሎምፒክ ሻምፒዮኖቹ ኃይሌ ገብረ ሥላሴ፣ ቀነኒሳ በቀለ፣ ጥሩነሽ ዲባባና ደራርቱ ቱሉ ይጠቀሳሉ። እርሳቸውም በመካከለኛ ርቀት ሩጫ ውድድር ታዋቂ የነበሩት ወልደ መስቀል ኮስትሬ በ1960ዎቹ ነበር በሃንጋሪ የስፖርት ሳይንስ ትምህርት የቀሰሙት። ዶክተር ወልደ መስቀል ጥሩ እንግሊዝኛ ቋንቋ ተናጋሪም ነበሩ። እንደ አውሮፓውያን ዘመን አቆጣጠር ከ1972 ኦሎምፒክ ጀምሮ በቀጣዮቹ 30 ዓመታት ኢትዮጵያ በተሳተፈችባቸው ኦሎምፒኮች ሁሉ አትሌቶችን ለከፍተኛ ስኬት በማብቃት ለሚታወቁት ለዶክተር ወልደ መስቀል ኮስትሬ ቤተሰብና አትሌቶች በሙሉ ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር መጽናናቱን ይመኛል ብሏል። ወደ አዲስ አበባ እንሂድና ገዛኸኝም ስለ ዶክተር ወልደ መስቀል ኮስትሬ ማረፍ ያጠናቀረውን አጠር ያለ ዘገባ እናድምጥ።
የአትሌቲክስ ስፖርትና የአትሌቶች አባት እንዲሁም ለኢትዮጵያ አትሌቲክስ ስፖርት ጉልህ የስኬት አሻራ ያኖሩት ዶክተር ወልደ መስቀል ኮስትሬ ትናንት ማምሻውን አርፈዋል። ሀገራቸውን በዓለም የአትሌቲክስ ማማ ከፍ አድርገው በማስቀመጥ ታሪክ የሰሩት ዶክተር ወልደ መስቀል ኮስትሬ የኢትዮጵያ ብሔራዊ አትሌቲክስ ቡድን በዋና አሰልጣኝነት ለረጅም ዓመታት ሰርተዋል። ዶክተር ወልደ መስቀል ከባርሴሎና እስከ ቤጂንግ ኦሎምፒክ ማለትም በአምስት ኦሎምፒኮች እና በሌሎችም ዓለም አቀፍ ውድድሮች 45 ሜዳሊያዎችን አስመዝግበዋል። የኢትዮጵያ አትሌቶች ላስመዘገቡትም አንጸባራቂ ድል የላቀ ድርሻ ያበረከቱት ታላቅ የስፖርት ሳይንስ ምሁር ናቸው። በታላቅ ስኬትና ዝና ካበቋቸው መካከል አትሌት ስለሺ ስህን ዜና እረፍታቸው እንዳስደረገጠው እንዲህ ይገልጸዋል።
ዜናውን በሙያው የመሞታቸውን ሳይሰማ በጣም ነው የደነገጥኩት። ብዙ ጊዜ ከልጃቸው ጋር ነገራ ነበር። ልጃቸው ነው ማታ የነገረኝ። የጥራቸውን የሚሄዱና ሙሉ ህይወታቸውን ለአትሌቲክስ ሰጥተው በየትኛውም ሰዓት ጤናማ በነበሩበት ሰዓት በየትኛውም ሰዓት ከስቴዲየምና ከአትሌቲክስ የማታጣቸው ሰው የነበሩ ሰው ናቸው እና ለጥራቸው በጣም ትልቅ ክብር ያላቸው ምንም አይነት ነገር ለሌላ አይነት ለሌላ አላማ የሌላቸው እና ከአትሌቲክስ ውጭ ሌላ ህይወት ያለን የሚመስላቸው አይነት ሰው አልነበሩም።
ዝነኛው አትሌት ኃይሌ ገብረስላሴም በሳቸው መሞት ድንጋጤው እስካሁን እንዳለቀቀውና አስተያየቱንም እንዲህ ይቀጥላል።
በጣም በርካታ ለመለረጅም ጊዜ ስለሆነ የምልክ ይሄ መባለት ይላል አላለ ግ ምንም የሳቸውን እንትን እንኳን ባንቀጠል የተወሰነን ነገር እየተቀጠለ እንድንሄድ ምር ምንድነ አሁንም ወደፊትም ሰው ያልፋል። ኢትዮጵያ አትሌቲክስ የሆነ ኢትዮጵያ አካል ከአካባቢ ላይ ጀምሮ አትሌቲክስ አለ እና ወደፊትም እንደዚህ አይነት ሰዎች ከማጣታችን በፊት
ከረጅም ጊዜ ህመም በኋላ በ66 ዓመታቸው ያረፉት ዶክተር ወልደ መስቀል የቀብር ስነ ስርዓታቸው ነገ እንደሚፈጸም ታውቋል።
በሌላ ዜና አድማጮች፣ በፌዴራል ማረሚያ ቤቶች ስፖርት ክለብ ውስጥ በመካከለኛ ርቀት ማለት 800 ሜትር ተወዳዳሪ የነበረችውና በብሔራዊ ቡድን ውስጥ በተለያዩ ጊዜያት ተመራጭ በመሆኑ የምትታወቀው የ19 ዓመቷ አትሌት ኩለኒ ገልቻ ከወንድ ጓደኛዋ ጋር በተፈጠረ አለመግባባት በአትሌት ጓደኛዋ እጅ ሕይወቷ በስለት ማለፉን የኢትዮጵያ አትሌቲክስ ፌዴሬሽን የፌዴራል ማረሚያ ቤቶች ስፖርት ክለብን በምንጭነት ጠቅሶ ለአሜሪካ ድምፅ ገልጿል። ጽዮን ግርማ የኢትዮጵያ አትሌቲክስ ፌዴሬሽን ከፍተኛ የጥናት ባለሙያ አቶ ስለሺ ብስራትን አነጋግራ ተከታዩን አጠር ያለ ዘገባ አቅርባለች።
የአትሌት ኩለኒ ገልቻ ገዳይ እንደሆነ የተጠረጠረው ጓደኛዋ ራሱ እጁን ለፖሊስ በመስጠቱ በቁጥጥር ስር ውሎ ምርመራ እንደተጀመረ አቶ ስለሺ ብስራት ገልጸዋል። አትሌቷ ለወደፊቱ በጣም ተስፋ ያላት አትሌት እንደነበረች ውጤቷ ይገልጽ ነበርም ብለዋል።
ይሄ መካከለኛ ርቀት የሚባለው ውድድር አብዛኛውን ጊዜ እኛ ብዙ የገባንበት ውድድር አይደለም እና ብልጭ ድርግም የሚል አይነት ሁኔታ ይታይበት የነበረ ነው ከበፊት። አሁን ላይ ከቅርብ ጊዜያት ወዲህ እነ አትሌት ፋንቱ መጊሶ፣ እነ መሐመድ አማን፣ እነ ሊዲያ መለሰ እና የመሳሰሉ አትሌቶች ብቅ ብቅ እያሉ የመጡበት ነው እና ከእነሱ መካከል አንዷ ናት ይቺ አትሌት 2:06:68 ማይክሮ ሰከንድ የግል ምርጥ ሰዓት የነበራት ናት፣ በተለይ አሰላ ላይ የተካሄደ ውድድር ላይ። ከዛ ቀጥሎ እንደገና አፍሪካ ጨዋታ ኢትዮጵያን ወክላ ጋቦሮኒ ላይ ተሳትፋ ነበረ 2014 ማለት ነው። እዛ ላይ 2:07:05 የሆነ ሰዓት ነበራት እና አትሌቷ ለወደፊቱ ተስፋ ያላት አትሌት መሆኗን ውጤቷ ያመለክታል።
ፌዴሬሽኑ በአትሌት ኩለኒ ሞትና የአሟሟት ሁኔታ በጣም ማዘኑን አቶ ብስራት ጠቁመው ሴት አትሌቶችን ከእንዲህ አይነት አደጋ ለመታደግ የተለየ ስልጠና እንደሚያስፈልግ ተናግረዋል።
በዚህ እድሜ በዚህ አይነት ሁኔታ ህይወት ማለት እጅግ በጣም አሳዛኝና አስጠቃቂ ነው። ጉዳዩ የሚመለከታቸው አካላት በተለይ ሴት አትሌቶቻችንን ይሄ ላይፍ ስኪል በማሰልጠን ህይወት ክህሎት ባለው ነገር ማለት አብዛኛዎቹ ከገጠሩ የኢትዮጵያ ክፍል ነው የሚመጡት እና ብዙ የህይወት ኤክስፖዠር የላቸውም፣ ለህይወት የተጋለጡ አይደሉም እና በቀጥታ ሩጫውን ነው የሚሮጡት እና የህይወት ተሞክሮ የላቸውም፣ የህይወት ልምድ የላቸውም እና እንደዚህ አይነት ስልጠና በክለቦቻቸው ሊያገኙ ይገባል። ምክንያቱም አሁን የተፈጠረው አይነት አደጋ ይቀንሳል በዛ አይነት መንገድ ቢሆን ማለት ነው እና ይህን ጉዳይ ክለቦች በጣም ትኩረት ሰጥተው በተለይ ወንዶችም ሴቶችም አትሌቶቻቸው ህይወት ተሞክሮ የሚባለውን ነገር ወይም የህይወት ክህሎት የሚባለውን ነገር ስልጠናውን ሊያሰጧቸው ወይም ሊሰጧቸው ይገባል የሚል አቋም አለው ፌዴሬሽኑ።
የአትሌት ኩለኒ ገልቻ አስክሬን በምኒልክ ሆስፒታል ምርመራ ሲደረግለት ቆይቶ ግንቦት 5 ቀን 2008 ዓ.ም ላይ በትውልድ አካባቢዋ በኦሮሚያ ክልል አምቦ ከተማ የቀብር ስነ ስርዓቷ መፈጸሙም ታውቋል።
በአትሌቲክስ የሩጫው ስፖርት ዜና በቤይጂንግ ማራቶን አሸናፊ ወጣት ኤርትራዊ ግርማይ ገብረ ስላሴ በበርን ስዊዘርላንዱ የቅዳሜ ግማሽ ማራቶን ድል ተቀዳጅቷል። በማራቶን የዓለም ሻምፒዮኑ ግርማይ ታዋቂ ኬንያውያን ሯጮችን አሳፍሯል። ቤርናርድ ሜታካን ከአንድ ደቂቃ በላይ ጥሎት አልፏል። በመጨረሻም ለሀገር ውስጥና ለአውሮፓ ፕሪምየር ሊግ እግር ኳስ ዜና እንደገና ወደ ገዛኸኝ እመልሳቸዋለሁ።
ፕሪምየር ሊጉ ካለፉት 2 ሳምንት ከታየበትና ከደረሰበት የጎል ድርቅ የተላቀቀበት ሳምንት ሆኗል። በአምስት ጨዋታ 13 ጎል ከመረብ አርፈዋል። በሁለተኛው ዙር እያንሰራራ የመጣው ኢትዮጵያ ቡና ደደቢትን ከጨዋታ ብቻ ጋር 3-0 አሸንፈዋል። የቡና ደጋፊዎች ብዙውን ጊዜም ያማረሩት ሲበረታም ሲተክስ የነበረው ወጣቱ አጥቂ ሳዲቅ ሴቾ በአርብ ዕለቱ የጎል ማግባት ፍላጎቱ ወረድ ብሎለት አምሽቷል። 3ቱንም ጎል በማስቆጠር የቀደምት ትችቶቹ በሙገታና በዜማ አወራርዷል። የቡና ጀግናችን ሳዲቅ ነው ልጃችን በሚል ዜማ ተሞግቷል። ቅዱስ ጊዮርጊስ ወደ ሆሳና ተጉዞ ባለሜዳውን ሀዲያ ሆሳናን 2-0 አሸንፎ ተመልሷል። ባላቤ ሰይድ 2ቱንም ጎሎች ለጊዮርጊስ አስመዝግቧል። ቅዱስ ጊዮርጊስ የደረጃውን ሰንጠረዥ በአርባ ነጥብ ይመራል። ኢትዮጵያ ቡና በማሸነፉና ከበላይ የነበሩትን አዳማ ከነማና ደደቢትን በመሸነፋቸው ደረጃውን በእጥፍ አሳድጎ በ31 ነጥብ 2ኛ ሆኗል። በ30ና በ29 አዳማ ከነማና ደደቢት 3ኛና 4ኛ ናቸው። ወደ አውሮፓ ታላላቅ ሊጎች አመታዊ ውድድሮቻቸውን ትናንትናና ከትናንት በስቲያ ያጠናቅቋሉ። ከአምስቱ ታላላቅ ሊጎች ፉክክሩ እስከ መጨረሻው የዘለቀው በስፔን ላሊጋ ነው። ባርሴሎና ከትናንት በስቲያ እድሉን በራሱ ውጤት በመወሰን የውድድር አመት ሻምፒዮና ሆኗል። ባርሴሎና ግራናዳ 3-0 አሸንፎ ሻምፒዮንነቱን በ91 ባረጋገጠበት ጨዋታም 3ቱን የሚያገባው ሉዊስ ሱዋሬዝ ነው። በ40 ጎል የኮከብ ጎል አግቢነቱን ያረጋገጠው ሉዊስ ሱዋሬዝ ባለፉት 7 ዓመታት ሊዮኔል ሜሲና ክርስቲያኖ ሮናልዶ ለብቻቸው ይፈራረቁበት የነበረው የኮከብ ጎል አግቢነት ክብር ከብሮ በመግባቱ ሲደነቅ፣ ከአምስቱ የአውሮፓ ታላላቅ ሊጎች ኮከብ ጎል አስቆጣሪዎች ሁሉም በልጦ መገኘቱ ደግሞ የሱዋሬዝ 2ኛ ስኬቱ ነው። በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
እኛም ሰለሞንና የስፖርት ተባባሪ አዘጋጁን እናመሰግናለን። አድማጮች፣ የስፖርት ልጆቻቸው ቀደም ብሎ በስፖርት ዘገባው እንደቀረበው እውቁ አትሌቶች ኃይሌ ገብረስላሴና ሌሎችም እንዳሉት ዶክተር ወልደ መስቀል ኮስትሬ በኢትዮጵያ አትሌቲክስ ይልቁንም ደግሞ በረጅም ሩጫ ውድድር ከፍተኛ አስተዋጽኦ ያበረከቱ መሆናቸው ይታወቃል። ለስፖርቱ ቤተሰቦችና ለቤተሰብ ዘመዶቻቸው መጽናናት እንመኛለን።
መሳቸው ሯጭ ነበሩ በወቅቱ
ልክ ነው። አድማጮች አሁን ወደ ተከታዩ የመጨረሻው ቅንብር ነው የምናልፈው። ሳምንታዊው አፍሪካ ነክ ርዕሶች
የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል አገልግሎት ዩኔስኮ ያወጣው አዲስ ዘገባ በብዙ ሺህ የሚቆጠሩ አፍሪካውያን ልጆች ለትምህርት የሚያስፈልጉ መጽሐፍት አያገኙም ወይም ከሌሎች ተማሪዎች ጋር ለመጋራት ይገደዳሉ ይላል። መጽሐፍትና ብቃት ያላቸው አስተማሪዎች መኖር በመንግስታቱ ድርጅት አጋርነት የተቀየሰውን የዘላቂ ልማት ግብ ለመምታት መጽሐፍትና ብቃት ያላቸው አስተማሪዎች መኖር ወሳኝ እንደሆነ የትምህርት አሰጣጥ ባለሙያዎች ይናገራሉ። የእንግሊዝኛው ክፍል ባልደረባችን ዊሊያም ኤግሊ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች።
ዩኔስኮ ያወጣው በዓለም ደረጃ ያለውን የትምህርት ቁጥጥር ፖሊሲ ጽሑፍ የመጽሐፍት እጥረት ምን ያህል እንደሆነ ይዘረዝራል። የመፍትሄ ሐሳብንም ያቀርባል። ጽሑፉ ካሜሩንን እንደ ምሳሌ ይወስዳል። አንድ የጥናት ጽሑፍ እንደሚለው አንድ የሚነበብ መጽሐፍ 12 ተማሪዎች ይጋሩታል። አንድ የሂሳብ መጽሐፍ ደግሞ ለ14 ተማሪዎች ያገለግላል። በአንዳንድ የዩጋንዳ ክፍሎች አንድ መማሪያ መጽሐፍ ለ30 ተማሪዎች ያገለግላል። የዩኔስኮን ጥናት ያቀረቡት አስማ ዙባይሪ የመጽሐፍቱ እጥረት አስከፊነት የአንደኛ ደረጃ ትምህርት ቤቶቹ በሚገኙበት ቦታ ላይ እንደሚወሰን አስረድተዋል።
Provision of books in the earlier grades, which in some cases should be paramount.
መጽሐፍት በመጀመሪያ ደረጃ ትምህርት ቤቶች የመኖራቸው ጉዳይ ወሳኝ ነው። ምክንያቱም ትምህርት በተማሪዎች ላይ ትልቅ ተጽዕኖ የሚያሳድረው በዛው የትምህርት ደረጃ ላይ ነውና። ብዙ ልጆች ተማሪዎች ለመጽሐፍት ተደራሽነት የሌላቸውም በዛ ክፍል ነው። በተመሳሳይ ደግሞ በገጠር አካባቢ ያሉት ትምህርት ቤቶች ከፍተኛ የሆነ የመጽሐፍት እጥረት አለባቸው። የዓለም ባንክ በሚያቀርበው ምክረ ሐሳብ መሰረት ከአንድ ሀገር አጠቃላይ ባጀት ከ3-5% የሚሆነው ለትምህርት ቤት መጽሐፍት መግዣ መዋል አለበት። ይሁንና ዩኔስኮ ያወጣው አዲስ ዘገባ እንደሚለው በተግባር ሲታይ ግን በመጽሐፍቱ ላይ የሚወጣው ገንዘብ አነስተኛ ነው። እንዳውም ብሩንዲንና ማዕከላዊ አፍሪካ ሪፑብሊክን በመሳሰሉት ሀገሮች ለትምህርት ቤት መጽሐፍት የሚመደበው ገንዘብ 1% ብቻ እንደሆነ ዘገባው ጠቁሟል። ለመጽሐፍት እጥረት ምክንያት ከሆኑት መካከል ለትምህርት ቤት የተመደበው ገንዘብ ዘግይቶ ሊደርስ ይችላል ወይም ደግሞ በሌሎች ጉዳዮች ላይ ሊውል ይችላል። አንዳንድ የአፍሪካ ሀገሮች ደግሞ ገንዘብ ለመቆጠብ ሲሉ ጥራት የጎደላቸው ወረቀቶችና የመጽሐፍት ማጣበቂያዎች ያላቸው መጽሐፍትን ይገዛሉ ብለዋል ዙቤሪ።
This is a very good example where secondary school textbooks were being printed on poor quality paper and with poor
ለምሳሌ ኢትዮጵያ ውስጥ የሁለተኛ ደረጃ ትምህርት ቤቶች መጽሐፍት የሚታተሙት ጥራት በሌላቸው ወረቀቶችና ማጣበቂያዎች ነው። በርግጥ በርካሽ ዋጋ ነው የሚመረቱት። ይሁንና መጽሐፍቱ በየጊዜው መተካት አለባቸው ማለት ነው። ይህ እንግዲህ ከደካማ የማዳረስና ማስቀመጫ ቦታዎች ጋር ተዳምሮ ብዙ ልጆች የትምህርት መጽሐፍትን ላያገኙ ይችላሉ። የትምህርት መጽሐፍት እጥረት ችግር ለመፍታት መጽሐፍት ለመግዛት የሚያስፈልገውን ገንዘብ ከፍ ማድረግ እንዲሁም ግልጽነት እንዲኖር ያስፈልጋል። አፍሪካውያን በፊሊፒንስ ታይቶ ከነበረው መማር ይችላሉ ብለዋል ዙቤሪ። ፊሊፒንስ ውስጥ በአንድ ወቅት ለተማሪዎች መቅረብ ከነበረባቸው መጽሐፍት 40% አልደረሱም ነበር። ይሁንና በህዝባዊ ማህበራትና በትምህርት ሚኒስቴር መካከል በተደረገው ትብብር መሰረት ግልጽነትም ታክሎበት ችግሩ እንደተፈታ ዙባይሪ ጠቁመዋል። ኬንያ ውስጥ የመጽሐፍት ዋጋ በሩዋንዳ ከሚሸጠው 50% በላይ ይወደድ ነበር። ለዚህ ምክንያት የሆነውም የሩዋንዳ የመጽሐፍት አሳታሚዎች የትምህርት መጽሐፍቱን በቀጥታ ለትምህርት ቤቶች ያደርሳሉ። ኬንያ ውስጥ ግን በመጽሐፍት መደብሮች በኩል ነበር የሚዳረሰው ብለዋል የዩኔስኮን ጥናት ያቀረቡት አስማ ዙባይሪ። መጽሐፉን የማከፋፈሉ ዋጋ በሚያከፋፍሉ ሰዎች ብዛት ሊጨምር ይችላል። ስለሆነም መጽሐፍቱን ለማከፋፈል የሚውለው ወጪ ወደ ትምህርት ቤቶች የሚያከፋፍሉትን ወገኖች በመቀነስ ዋጋው ሊወርድ እንደሚችል ዙባይሪ አስገንዝበዋል። ምን ያህል መጻሕፍት እንደሚያስፈልጉ ከብዙ ዓመታት ቀደም ብሎ ለመገመት መቻሉ ራሱ የሚያስፈልገውን ያህል ገንዘብ ለማግኘትም ሆነ ለዋጋው ተመጣጣኝነት እንደሚረዳ ዙባይሪ ገልጸዋል። ዓለም አቀፍ የክትባት ህብረት ይህን ዘዴ ተጠቅሞ እንደተሳካለት ጠቁመዋል።
The health sector has demonstrated through the use of demand forecasting for vaccines.
የጤና ዘርፉ የሚያስፈልጉትን ክትባቶች አስቀድሞ በመተንበይ አስተማማኝ ገንዘብ ማግኘት ብቻ ሳይሆን ብክነትን ለመቀነስ አስችሎታል። የትምህርት ዘርፉም ቢሆን ይህንን ዘዴ በመከተል የመጽሐፍት እጥረትንም ሆነ አላስፈላጊ ክምችትን ለማስወገድ ይችላል። ይህን ዘዴ በመጠቀም የመጽሐፍት ዋጋ ከፍ እንዳይል ማድረግ ይቻላል። በዓለም ደረጃ ለመጽሐፍት የሚሆን ገንዘብ ለመመደብ የቀረበው ሐሳብ ለአፍሪካ የሚያስፈልገውን መጽሐፍት ለመገመት ይረዳል። ለጋሾች በብዛት መጽሐፍት እንዲገዙ ይረዳቸዋል። እንዲህ አይነቱ እቅድ የገንዘብ መዋጮ ለማግኘት ሊረዳ እንደሚችል ዩኔስኮ ተስፋ ያደርጋል። ባለሥልጣኖች እንደሚሉት እንዲህ አይነቱ ዘዴ በጤና ዘርፍ የሰራውን ያህል በትምህርት መጽሐፍትም ላይ ስኬት ከተገኘበት ለብዙ ዓመታት ያህል ዘላቂ የሆነ የገንዘብ መዋጮ ሊያስገኝ ይችላል። ባለሥልጣኖች እንደሚሉት እንዲህ አይነቱ ዘዴ በጤና ዘርፉ የሰራውን ያህል በትምህርት መጽሐፍትም ላይ ስኬት ከተገኘበት ለብዙ ዓመታት ያህል ዘላቂ የሆነ የገንዘብ ምንጭ ሊያስገኝ ይችላል። የግል ዘርፎችም በመጽሐፍቱ ገበያ ላይ እንዲሳተፉ ሊያበረታታ እንደሚችል አስማ ዙበይሪ ገልጸዋል። አድማጮች፣ ዩኔስኮ ማለት የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል አገልግሎት ስለ አፍሪካ የትምህርት ይዘት ባወጣው ዘዴ ዘገባ ላይ የተመሰረተው ቅንብር እዚህ ላይ ያበቃ። ሳምንት በሌላ ፕሮግራም እስክንገናኝ በደህና ቆዩን።
አድማጮች፣ ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። አሁን የማጠቃለያ ዜናውን ከአዲስ አበባ።
ዩናይትድ ስቴትስ በዲሞክራሲያዊ መንገድ የተመረጠውን የደቡብ አፍሪካ መንግስት ለማጣጣል ሙከራ ታደርጋለች ሲሉ የገዢው ፓርቲ ቃል አቀባይ ዚዚ ኮድዋስ ክስ አሰምተዋል። የሁለቱ መንግስታት ተጠሪዎች ግን በሁለቱ መንግስታት ወይም አገሮች መካከል ያለው ግንኙነት እንደ ቀድሞው ጠንካራ ነው ይላሉ። በኬንያው የምርጫ ኮሚሽን ውስጥ ለውጥ እንዲደረግና የኮሚሽኑ አባላትም ከስራቸው እንዲነሱ የሚጠይቅ በአንድ ወር ውስጥ ዛሬ ሰኞ ሶስተኛ ጊዜ መያዙ ተገለጠ። በዚህም በመቶዎች የሚቆጠሩ ሰላማዊ ሰልፈኞች ናይሮቢ ውስጥ ተሰብስበዋል። የምርጫ ኮሚሽኑ ይወገድ የሚሉ ናቸው። ዋና መስሪያ ቤቱ ሎንዶን የሆነው ግሎባል ዊትነስ ድርጅት አዲስ ባወጣው ዘገባ እንግሊዝ ውስጥ የሚገኘው የሰብል ማዕድን ኩባንያ በላይቤሪያዋ ጠበቃው ቫን ሸርማን አማካኝነት ለከፍተኛ የላይቤሪያ ባለሥልጣናት ከአንድ የሚጠረጠሩ ስጦታዎች ተጨማሪ አድርጎ ከ950,000 ዶላርስ በላይ ጉቦ አቅሟል ተባለ። ባለፈው ሳምንት ሆኒ በገቡት የኡጋንዳ ተቃዋሚ መሪ ኪዛ ብሲጄ ላይ ስለቀረበው የአገር ክደት ወንጀል መንግስትና ፖሊስ ማብራሪያ መስጠት አለባቸው ሲሉ አንድ የቀድሞው የኡጋንዳ ጠቅላይ ፍርድ ቤት ዳኛ ተናግረዋል። አድማጮች፣ የማጠቃለያ ዜናው በዚሁ አበቃ።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19፣ 22ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበ፣ አቀናባሪያችን ብርሃን ኃይሉ፣ ከተተኪዋ የስርጭት መሐንዲስ እንዲሁም ከእለቱ ዋና አዘጋጅ ሰሎሞን አባተ፣ ይቅርታ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በመሆን እንሰናበታለን።
ነገ ማክሰኞ ከምሽቱ 3 ሰዓት ላይ ጠብቁን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።
The Voice of America.